Voice of America. ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የእሁድ ሐምሌ 25 2013 ዓ.ም ዝግጅታችን ጀመረ።
አካል ጉዳተኛ ውድድር በጣም የሚከብድ ነው። ብዙ ክትትል የለውም። አሰልጣኝ ከኛ ጋር ምናምን የለም። እኛ በራሳችን ሁሉ ነገር ወጪን ነው የምንሰራ። ግን ኦሎምፒክ ሲመጣ ወይም ደግሞ የሆነ የሀገር ውድድር እንደሚንገት ሲመጣ ምናምን ነው የምንተጠራ እንጂ።
ታምሩ ከፍ ያለው አካል ጉዳተኞች በሚሳተፉበት ፓራሊምፒክ የስፖርት አውድማ ሀገሩን ኢትዮጵያን ያስጠራ አትሌት ነው የምሽቱ እንግዳችን ነው።
እኔ እድለኛ ሆኜ አብዛኞቹ ስልጠና የሰጧቸው ልጆች ትልልቅ ቦታ ላይ ያሉ።
ባህልና ቱሪዝም ሚኒስቴር ሐምሌ 12 2013 ዓመተ ምህረት ባዘጋጀው የምስጋናና ሽልማት ስነ ስርዓት ላይ ለክብር ከበቁት የኪነ ጥበብ ሰዎች መካከል አንዱ የሆነው አርቲስት ፍቃዱ ከበደን ያደመጣችሁት ሙሉን ቆየት ብሎ ተሰሙታላችሁ። በተባበሩት የአሜሪካ ግዛቶችና የፌደራል መንግስቱ መካከለ ያለውን ያስተዳደረ ግንኙነት የሚቃኝ ዝግጅትን ጨምሮ ሌሎች ቅንብሮችን በመሽጡ ታደምጣላችሁ። ጤና ይስጥልኝ እንደምናመሻችሁ ክብራን አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ዝግጅቶቻችንን በዌብሳይታችን amharic.voenews.com በአትቪኦኤአምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። እስከ ምሽቱ 4 ሰዓት ከኛ ጋር ሁኑ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ጤና ይስጥልኝ ክቡራትና ክቡራን አድማጮች፣ እንደምን አመሻችሁ። ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። ደቡባዊ አፍጋኒስታን ላይ የታሊባን ታጣቂዎች አስወነጨፏቸው የሮኬት ጥቃቶች በካንዳሃር አውሮፕላን ማረፊያ ከአውሮፕላን ማኮብያ ላይ ባደረሱ ጉዳት ሳቢያ ከዚያ የሚነሱ በረራዎች ሙሉ በሙሉ እንዲቋረጡ ማድረጉን ባለስልጣናት በዛሬው ዕለት አስታወቁ። ጥቃቱ የተፈጸመው በአፍጋኒስታን የጸጥታ ኃይሎችና በታሊባን መካከል በካንዳሃርና በሄልማን ግዛት ዋና ከተማ ላሽካርጋ እየተካሄደ ያለው ከባድ ውጊያ ተፋፍሞ በቀጠለበት በአሁኑ ወቅት ነው። የአፍጋን ባለስልጣናት አክለው እንደገለጡት የአውሮፕላን ማረፊያውን በመጡት በርካታ የሮኬት ጥቃቶች ሳቢያ ከሀገሪቱ ሁለተኛዋ ትልቅ ከተማ የሚነሱት በረራዎች ሙሉ በሙሉ የአውሮፕላን ማረፊያው እስኪጠገን ድረስ አይጀምሩም። በተያያዘ ዜና የሄልማን ግዛት አብዛኛው ክፍል በአሁኑ ወቅት በታሊባን ሸማቂዎች ቁጥጥር ስር ይገኛል። የሸማቂው ተዋጊዎች ሰሞኑን በካንዳሃር ላሽካርጋርና በምዕራባዊቱ የሄራት ግዛት ዋና ከተማ በሆነችውና በተመሳሳይም ስም በምትጠራው የሄራት ከተማ ከፍተኛ የጥቃት ዘመቻ መክፈታቸው ተዘግቧል። የታሊባን ተዋጊዎች ትላንት ቅዳሜ ላሽካርጋህና ሄራትን ለመቆጣጠር ተቃርቦ የነበረ ቢመስልም የአፍጋን ሰራዊት ተጨማሪ አጋዥ ኃይል በመድረሱ የሸማቂው ታጣቂዎች እንዲያፈገፍጉ ማስገደዱን ባለስልጣናቱ ተናግረዋል። በሌላ ዜና ከትላንት በስቲያ አርብ ሄራት በሚገኘው የተባበሩት መንግስታት ድርጅት ጽህፈት ቤት መግቢያ በር ላይ የተነጣጠረ የሮኬት ጥቃት አንድ የአገሬው ተወላጅ የሆነ የጥበቃ ሰራተኛን ገድሎ ሌሎች መኮንኖችን ማቁሰሉ ተዘግቧል። የተባበሩት መንግስታት ድርጅት ጥቃቱን አውግዞ ለደረሰው ጉዳትም ታሊባንን ተጠያቂ አድርጓል። ገዢው የሚያንማር አስተዳደር ምክር ቤት አደራ ጠባቂ መንግስት መሆኑንና መሪው ሚን አንግ ላይንግም የአገሪቱ ጠቅላይ ሚኒስትር ይሆናሉ ሲል ዛሬ አስታወቀ። የወታደራዊ ሁንታ መግለጫ የተሰማው ሚን አንግ ላይንግ መች እንደሆነ ትክክለኛ ቀኑን ይፋ ባላደረጉበት መጪ ጊዜ የመድብለ ፓርቲ ምርጫ ይካሄዳል ሲሉ የገቡትን ቃል ደግሞ ሲናገሩ ከተደመጡ በኋላ ነው። በህዝብ ድምጽ የተመረጠው የሲቪል መንግስት በኃይል ከተጣለ ከስድስት ወራት በኋላ 10 አባላት ያሉት የደቡብ ምስራቅ እስያ አገሮች ማህበር ከሚሰይመው ማንኛውም ልዑክ ጋር ለመተባበር ዝግጁ መሆናቸውን አንድ የአገሪቱ ከፍተኛ የጦር ጀነራል በቴሌቪዥን በተላለፈ መልእክት ሲናገሩ ተደምጠዋል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። በምዕራብ ዩናይትድ ስቴትስ ካሊፎርኒያ ክፍለ ግዛት በሳን ፍራንሲስኮ ከተማ በሚገኙ ሁለት ዋና ዋና ሆስፒታሎች ውስጥ የሚሰሩ ከ200 በላይ ሰራተኞች ለኮሮና ቫይረስ መጋለጣቸው በምርመራ መረጋገጡን ዘ ኒውዮርክ ታይምስ ጋዜጣ በትላንትናው ዕለት ባወጣው ዘገባ አመለከተ። እንደ ጋዜጣውም ዘገባ የጸረ ኮቪድ መከላከያ ክትባት አሟልተው የተከተቡ መሆናቸው የተገለጸው ነኝ የዘከርበርግ ሳን ፍራንሲስኮ አጠቃላይ ሆስፒታልና ካሊፎርኒያ ዩኒቨርሲቲ የሳን ፍራንሲስኮ የሕክምና ማዕከል ሆስፒታል ሰራተኞች ዴልታ ለተሰኘውና በከፍተኛ ደረጃ ተላላፊ ለሆነው የኮሮና ቫይረስ ዝርያ ነው ተጋልጠው የተገኙት። ሆኖም ሆስፒታል ገብተው መታከም ያስፈልጋቸው ሁለት ሰዎች ብቻ መሆናቸውን የመከላከያ ክትባቱን ባይወስዱ ኖሮ ግን በጽኑ የመታመምና ሆስፒታል ገብቶም በሕክምና መረዳት የሚሹት ሰዎች ቁጥር በጨመረ ነበር ሲሉ የዙከርበርግ ሆስፒታል የሕክምና ክፍል ኃላፊ አስረድተዋል። በሌላ የኮቪድ-19 ዜና በቅርቡ ምርመራ ከተደረገላቸውና ለኮሮና ቫይረስ መጋለጣቸው ከተረጋገጡ ከፍተኛ ቁጥር ካላቸው ሰዎች ውስጥ በዚያ እየተካሄደ ካለው የኦሎምፒክ እንቅስቃሴ ጋር ግንኙነት ያላቸው 18 ብቻ መሆናቸውን የቶኪዮ ኦሎምፒክ ባለስልጣናት ዛሬ እሁድ አስታወቁ። ከነኚህም ለቫይረሱ መጋለጣቸው የተረጋገጠው ለጊዜው ማንነቱ ይፋ ያልተደረገ አንድ አትሌት ብቻ መኖሩን ነው ባለስልጣናቱ ጨምሮ የገለጡት። የኦሎምፒክ ጨዋታዎችን እያስተናገደች ያለችው የቶኪዮ ከተማና አካባቢው አስተዳደር ይፋ እንዳደረገው አዲስ የኮሮና ቫይረስ ተጋላጮች ቁጥር በአካባቢው በከፍተኛ ደረጃ ጨምሯል። ለመጀመሪያ ጊዜም ቀደም ሲል ከታየው 4000 ያለፈ ለኮሮና ቫይረስ የተጋለጡ ሰዎች ቁጥር ተመዝግቧል። በመጨረሻም እስካሁን ሁለት ሰዎች ብቻ የሞቱባት ተራራይቱ የቡታን መንግስት በኮቪድ-19 ወረርሽኝ ክፉኛ በተጎዳው የደቡባዊ እስያ ክልል አንዳች ያልተለመደ ሊሰኝ የሚችል ከፍተኛ የስኬት ታሪክ አስመዝግባለች። 2500 ሰዎች ብቻ ለቫይረሱ ተጋለጡባት ቡታን ባለም ፈጣኑ መሆኑ በተነገረለት የክትባት መርሃ ግብሯ በአዋቂዎች እድሜ ከሚገኙ ዜጎቿ 90% የኮቪድ-19 መከላከያ ክትባት መከተብ ችላለች። እንደ ባለሙያዎች ግምገማ ማህበረሰቡን በወጉ ማስተባበርና ባለስልጣናቶቿ የነደፉት ጥንቃቄ የተሞላበት እቅድ እንዲሁም ዓለም አቀፍ የክትባት እርዳታ ተጨምሮ በውስን አቅሟ በውስብስብ ችግሮች የተሞላውን የኮሮና ቫይረስ ወረርሽኝ መዛመት ለመግታትና አብዛኛውንም የዓለም ሀገሮች በልዩ ስኬት በልጣ ለመምራት በቅታለች ቡታን። ከቡታን የምንማረው ነገር ቢኖር ከመሪዎች መምጣት ያለበት ርህራሄ የተሞላ ብቁ አመራር ነው ሲሉ በቡታን የዓለም አቀፉ የሕፃናት መርጃ ድርጅት ዩኒሴፍ ተጠሪ ዊል ፓርክስ ለቡታን ስኬት ምክንያት ያሉትም ዘርዝረዋል። ርህራሄ የተመላ አመራር ስልም አሉ የዩኒሴፉ ተጠሪ፣ ለሌሎች የሚያድር ጥልቅ ሳቢና ርህራሄ፣ ሌሎች ያሉበትን ተጨባጭ ሁኔታ በቅጡ ለመረዳት መቻል፣ በዚህ አስከፊ ወረርሽኝ ውስጥ ድጋፍ ለሚሹ ወገኖችም ደራሽ ለመሆን መጣርና ያለመታከት መስራት ነው ብለዋል። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ አበቃ። መልካም ምሽት።
ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርስ፣ በ25 ሜትር ባንድ በ12040 ኪሎ ሄርስ፣ በ31 ሜትር ባንድ በ9485 ኪሎ ሄርስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የእሁድ ጥቅምት 25 2013 ዓመተ ምህረት ምሽት ፕሮግራም ነው። ዝግጅቶቻችንን በዌብሳይታችን amharic.voenews.com @voenews የፌስቡክ ገጻችንና በአሃዱ ራዲዮ 94.3 ላይ ከሰኞ እስከ አርብ በቀጥታ ማዳመጥ ትችላላችሁ። አሁን ወደ መጀመሪያው ዝግጅት እናልፋለን። በፓራሊምፒክ የስፖርት አውድማ ሀገሩን ኢትዮጵያን ያስጠራ አትሌት ታምሩ ከፍ ያለው አካል ጉዳተኞች በሚሳተፉበት ፓራሊምፒክ የስፖርት አውድማ ሀገሩን ኢትዮጵያ ያስጠራ አትሌት ነው። አትሌቱ የዛሬ 5 ዓመት ገደማ በተደረገው የሪዮ ፓራሊምፒክ ላይ በ1500 ሜትር ካስገኘው የብር ሜዳሊያ በተጨማሪ በወቅቱ የኢትዮጵያ መንግስትን ለመቃወም ወጣቶች ይጠቀሙበት የነበረውን የተቃውሞ ምልክት በውድድሩ መጨረሻ ላይ አሳይቷል። ከዚህ ክስተት በኋላ በስደት ዓለም የቆየው ታምሩ በቅርቡ ወደ ሀገሩ በመመለስ በድጋሚ ሀገሩን በፓራሊምፒክ የፉክክር መድረክ ለመወከል ዝግጅቱን ጀምሯል። በዚህና በተያያዥ ጉዳዮች ላይ ሐሳቡን ያጋራን ታምሩ አስቀድሞ ወደ ሩጫ ስፖርት እንዴት እንደገባ ያጫውተናል። ታምሩን ያነጋገረው ሀብታሙ ስዩም ነው።
እኔ በሩጫ በኢትዮጵያ 2003 ምናምን ነው ወደ ሩጫ የገባሁት። መጀመሪያ ስፖርት ስለምወድ ኳስ ምናምን ጫወታለሁ ነበር የትምህርት ቤት። ከዛ እንደ ድንገት ደግሞ እኛ ወረዳ ላይ የሆነ ፕሮጀክት አለ፣ የአትሌቲክስ ፕሮጀክት አለ። ዝም ብዬ ትምህርት ቤት ጊዜ እንደ ድንገት ውድድር ሲያደርጉ አይቼ ዝም ብዬ ገባውና ያ ፕሮጀክት መግባት ቻልኩት ማለት ነው መጀመሪያ። ከዛ ወደ አትሌቲክሱ መጣ።
የተወረዳ ነው? የት አካባቢ ነው ተወልደ ያደከው?
ተወረድኩት ኦሮሚያ ገብረ ጉራቻ ከተማ የምትፈልቅ ወረዳ።
እንደሰማሁት ከሆነ በአንደኛው አይንህ ላይ ጉዳት ደርሶብሃል። መቼ ነው ይሄ ጉዳት የደረሰብህ? በሩጫ ስፖርት ለመሳተፍስ መሰናክል አልሆነብህም ወይ?
እኔ በአንድ አይን አላይ በአንድ አይን ብዙ ማለት ነው። አሁን ለምሳሌ ወደ ማታ ምናምን እና እንደዚህ ግን ፈራሱ ጫካና የሆነ ነገር ያለበት ቦታ ትንሽ ይከብደኛል። ከጋይድ ምናምን ያስፈልገኛል ማለት ነው። ማታ ምናምን ማለት ነው። መጀመሪያ እኔ ትሬኒንግ ሲጀምር ከጉዳት አልባ ጋር ዝም ብዬ ትሬኒንግ ፕሮጀክት ገባው። ሲገባ ውድድርም ከነሱ ጋር የሚያደርገው የወረዳም እንደ ክልልም እንደ ሀገርም ከነሱ ጋር ትሬኒንግም ከነሱ ጋር እየሰራው ነበርኩና ውጤቴ ከነሱ ጋር እኩል ስለሆነ ማለት ያውን ኦሮሚያ ሻምፒዮና በዚህ የሀገር እና የወረዳ ምናምን አሸንፋለሁ በፊልዴ ማለት ነው። እና ለዛ 2004 በኢትዮጵያ አቆጣጠር ወደ ፓራኦሎምፒክ የሚባል ወደዚያ መጡንና በጉዳት አልባትቼ ወደ ፓራኦሎምፒክ ገባው ማለት ነው። በስፖርት ማለት ነው።
ይህንን የሩጫ ስፖርት ስታከናውን በአይንህ ላይ የደረሰው ጉዳት አልከለከለህም ወይ? እንዴት አድርገህ ነው ልምምዶችን የምትሰራው? ወይስ የተለየ የልምምድ መንገድ አለ ወይ?
ትሬኒንግ ላይ ያስቸግረኛል። ለምሳሌ አሁን እንዳልኩት እንደዚህ ጫካ ውስጥ እና ቧበ ያሉበት ቦታ እና ጉድጓድ ምናምን ያለበት ቦታ በጣም ያስቸግረኛል። ማለት በጣም ጥንቃቄ ካላረኩ ማለት ነው። ማለት እኔ በአንድ አይን ሙሉ በሙሉ ቶታል ነኝ። በአንዱም ብዙም አይደለም ጭላንጭል ማለት ነው። በቃ ጭላንጭል ነው የሚያው። ትሬኒንግ በጣም ያስቸግረኛል። አሁን እንደዚህ ሜዳማ የሆነና ትራክ ላይ ምናምን ካልሆነ እንደ ሌሎቹ እንደ ሌላ አትሌት እንደፈለግኩ ሰርቼ እንደፈለግኩ የትም ቦታ ሄጄ ሩቅ ምናምን ትሬኒንግ ይዤ አይደለም። ይሁን ግን በዚህኛው እዚህ ቦታውን መርጬ እንደዚህ አሁን ሜዳማ የሆነ መሬት ሳር ያለበት ቦታ እንደዚህ ትራክ እና ሌላ ሌላ ትሬኒንግ በደንብ ነው የሚሰራ ማለት ብዙም አይደለም ማለት ነው። እና ያስቸግረኛል እሱ አሁን ጉዳት አልባ ከወሰን ወይም ደግሞ በአይን የሚያዩ ከወሰን እነሱ የፈለጉ ቦታ መስራት ይችላሉ። እኛ ግን እንደዚህ አይደለንም። ፓራኦሎምፒክ ወይም ደግሞ አካል ጉዳተኛ ውድድር በጣም የሚከብድ ነው። ብዙ ክትትል የለውም። አሰልጣኝ ከኛ ጋር ምናምን የለም። እኛ በራሳችን ጥረት በራሳችን ሁሉ ነገር ወጪ ነው የምንሰራ። ግን ኦሎምፒክ ሲመጣ ወይም ደግሞ የሆነ የሀገር ውድድር እንደ ድንገት ሲመጣ ምናምን ነው የምንተጠራ እንጂ መንግስትም እንደዚህ ፓራላይ ቱረት አድርጎ ባጅቶ ምናምን የሚሰራ ስፖርት አይደለም። በጣም ከባድ ነው። ኢትዮጵያ ውስጥ ቸገር አይደለም። አሁን ሌሎች ሀገር በጣም ይሰራሉ። ትኩረት አቴንሽን አድርጎ አሪፍ ባጀት መድቦ አካል ጉዳተኛ ላይ። እኛ ግን ፋሲሊቲ የሚባል ነገር የለም ማለት ነው። አጠቃላይ በራሳችን ጥረት ነው ኦሎምፒክን የምንደርሰው። ዓለም ሻምፒዮና ምናምን የምንገባ አፍሪካ ሻምፒዮን ምናምን የምንገባ በራሳችን ጥረትና እንደ ድንገት ደግሞ ከቤተሰብ ድጋፍ ከዘመድ ከጓደኞች ድጋፍ ምናምን ካልሆነ እንደዚህ በትኩረትም አይደለም እንደዚህ ኦሎምፒክ የሚሳተፉ ማለት ነው። በጣም የሚከብድ ስፖርት ነው ማለት ነው።
መቼ ነው ጉዳቱ የደረሰብህ?
ጉዳት የደረሰብኝ እኔ እንግዲህ ጣናኝ ከ10ና 11 ዓመት በኋላ ነው አይኔ ማየት ቆመ። ማለት በህመም ስድን ደግሞ አንድ አይኔ ማየት ቆመች። ከዛ አንዱም ትንሽ የሆነ ብይታ ነገር እንደዛ ነው። እኔ ህፃን ስለሆንኩ እንደዚህ ነው ራሴን ያወቅኩት። ማለት በአንድ አይን ነው ራሴን ያወቅኩት ማለት ነው።
እንግዲህ ታምሩ፣ እንደዚህ ያለ ጉዳት ቢደርስብህም በተለያዩ የስፖርት መድረኮች ላይ ባለድል ሁነሃል፣ አሸናፊ ሁነሃል። ከዚህ መካከል የሚጠቀሰው በሬዮ የፓራኦሎምፒክ ውድድር ላይ የ1500 ሜትር ሩጫ ውድድር ላይ የብር ሜዳሊያ አሸናፊ ነበርክ። ከውድድሩ በኋላ ደግሞ በወቅቱ መንግስት ላይም ተቃውሞ አሰምተህ ነበረ። አስቀድመ እስቲ ስለ ውድድሩ ንገረን። ውድድሩ ምን ይመስል ነበረ? ለምንስ ተቃውሞ ማቅረብ ፈለክ በወቅቱ?
አዎ፣ እሱ ለእኔ በጣም ፈተና ነበር ውድድሩ ራሱ። ለምን ብትል እዚህ ራሱ በጣም ጭቅጭቅ እንደዚህ ኬስ ምናምን ነበር ላይ አትሄድም የሚባል ትዕዛዝ ነበር። እና እኛ እንግዲህ እንዳልኩት እንደ ሌሎች አትሌቶች አይደለም። አሁን የኢትዮጵያ ኦሎምፒክ ኮሚቴ አትሌቶች ላይ በጣም አሪፍ ባጀት መድቦ ይሰራል። ለምሳሌ የአሁኑ የቶኪዮ ውድድር ላይ ብናይኑ የእነሱ ሆቴል ከገቡ ራሱ አሁን 8-9 ወር ይሆናሉ። መስከረም ነው የገቡ ኮንዲሽን ራሱ ማለት ነው። እኛ ግን 2 ወር ነው ኮንዲሽን ሆቴል ገብተን ከሆቴል ወደ ኦሎምፒክ የምንሄደው ሁለት ወር ብቻ ነው ዝግጅት የኛ ዝግጅት ራሱ ማለት ነው። ልዩነት እዚህ ላይ በጣም ከባድ ነው ማለት ጉዳት አልባና አካል ጉዳተኛ የሚሰጡት አፒሲ በጣም የተለያየ ነው ማለት እዚህን ጊዜም እንደዛ ነበር። አገር ውስጥ በጣም ተቃውሞ በጣም ብዙ በቃ ፈተና ለኢትዮጵያ ፈተና ጊዜ ነበር እዛን ጊዜ። እንደምንም ሪዮ ሄጃለሁ። ከሄድኩ በኋላ ደግሞ እኔ በጣም ዝግጅት ላይ ነበርኩና ፐርፎርማንስ ሃይ ፐርፎርማንስ ላይ ነበርኩና እንደሚያሸንፍ ምናምን አውቃለሁ ነበረ። ለምን እኔ ጋር ሮጦ አትሌቶች ሁሉም ሌላ ውድድር ላይ የተገናኘን ስለሆነ ብዙም አልከበደኝም እና እዛ ላይ ለኢትዮጵያ የብር ሜዳሊያ አምጥቻለሁ እና ውድድሩ በጣም ቀሎኝ ነበረ። ግን እኔ ውድድር 50% ራሱ ለውድድር አቴንሽን አልሰጠውም። ለምን እንደሆነ ታውቃለህ? እዚህ ብዙ ጭቅጭቅ፣ ብዙ ንዝንዝና፣ ሰዎች ይሞታሉ ነበረ። እንደዛ ስራ አለ፣ ደብደባ አለ፣ ብዙ ነገሮች ስላለ እዚህ ኢትዮጵያ ውስጥ እና ተቃውሞ መቃወም አለብኝ የሚል ውስጤ ስላለው ለሩጫ ራሱ ብዙ 50% ራሱ አልሰጠውም እና ተቃወምኩ። ለምን ተቃወምኩ ስትል ደግሞ ያለው ችግር ኢትዮጵያ ያለው የችግር እኔ ለዓለም ማሳየት ፈልጌ ነው እንጂ ትንሽ ደግሞ የዓለም ሚዲያ ቢያይ ትንሽ የሆነ ነገር ይፈጠራል፣ የሆነ ነገር ለውጥ ይመጣል የሚል ግምት ስላለኝ ነው ተቃውሞ አደረኩት ማለት ነው።
ከዚያ በኋላ በብራዚል ለተወሰነ ጊዜ በስደት መኖርህን ሰምቻለሁ። የስደት ኑሮስ ምን ይመስላል? ምን ያህል ከባድ ነበረ?
አዎ እንግዲህ የሰው ሀገር በጣም ይከብዳል። ያው እሱም ይሄ ማንም ሰው የሚያውቅ ነው። እዛ እኛ እዛን ጊዜ እዛ ሲቀር ማንም ሰው የለኝም። እዛ አንድ ሰው የሚያውቅ ሰው አልነበረኝም። ብዙ ነገሮች ከበደኝ ለጊዜ። ቋንቋ አለ ምን አለ እኔ ብዙ ከእጄ ራሱ ብዙ ብር አልነበረኝም። እንደሆነ እዚህ በእጅ የሚሰጥ አበል ወይም ዶላር ራሱ እነሱ እጅ ነበረ ታውቃለህ። ማለት ስታፍ ከኛ ጋር የሚሄዱ ስታፍ አሉ፣ እነሱ እጅ ነበረ። እሱ ራሱ አልሰጠሙም። እኔ እንደ ድንገት የሆነ ዶላር ኪሴ ውስጥ ከዚህ የዘረዘርኩታለች። በሱ ነው እንደ ድንገት ከቪሌጅ ወጥቼ ሆቴል ገባሁ። ከሆቴል በኋላ ያው በቃ ብዙ ነገሮች ችግሮች አሉ፣ ማንገላታት አለ፣ እንደዚሁ ቋንቋ አለ፣ ብዙ ነገሮች አሉ። እንግዲህ ችግር አለ። ይሄ ሁሉ ችግር ደግሞ ካወራው ሰዓትና ቀን ራሱ አይበቃም። ብዙ ችግር አሳልፋለሁ እዛ ማለት ነው፣ ብራዚል ማለት ነው። ከዛ ወዲህ ነው ትንሽ እንደው ሰዎች ማገዝ ጀመሩኝና እንደዚህ በብር በሀሳብ ምናምን አገዙኝና የሆነ ትንሽ ከዛ ወዲህ ነው እንጂ የመጀመሪያ ጊዜ በጣም ከብዶኝ ነበር። በተለይ ወደ 2-3 ወር ምናምን በጣም ከብዶኝ ነበርና ከአሜሪካ ከሌላ የተለያየ ሀገር የኢትዮጵያ ሰዎችና ሌላ አገዛ አርጉኝና ትንሽ የተሻለ ኑሮ መኖር ጀመርኩና እዛም ትሬኒንግ አላቆምኩም። ትሬኒንግ እየሰራው የብራዚል ፓራኦሎምፒክ ኮሚቴ አካዳሚ ነበረ። ለአካል ጉዳተኛ ለብቻ የተሰራ ካምፕ ስለነበረ እንደምንጋት እዛ ጠይቄ እዛ ገባው። ለሁለት ዓመት ምናምን እዛ ትሬኒንግ ሰራው ከነሱ ጋር። በጣም ከባድ ችግር ነው አሳለፍኩት እዛ ማለት ተረሳው። በቃ እንደ አንድ ኢትዮጵያዊ ተረስቼ ነው ገና ወደ ኢትዮጵያ መመለስ ቻልኩት ማለት ነው። በጣም ማንም ሰው አላስታወሰኝም እዛን ጊዜ።
ከዚያ በኋላ ወደ ሀገር ቤት ከተመለስክ በኋላ በምን ሁኔታ ላይ ትገኛለህ? በዘንድሮው የጃፓን ፓራኦሎምፒክ ውድድር ላይስ እናያለን ወይ?
ከዛም እዚህ ለመምጣት ኢትዮጵያ ራሱ ለመመለስ በጣም ብዙ ፕሮሰሶች አልፌ ነው የመጣው። ማለት ሰው አላገኘሁም እንደዚህ ፕሮሰስ እናደርግ እኔም ለማገዝ ዝግጁ የሆነ ሰዎች አላገኘሁም። በጣም ከብዶኝ እንደው ለመጣት ወደ ሀገሬ ለመመለስ ራሱ በቃ እንደ ሌላ ዜጋ አይደለም ማለት። ኢትዮጵያ ውስጥ ብዙ ችግር አለ። ለአካል ጉዳተኛና ለሌላ የሚሰጥ ቦታ በጣም የተለያየ ነው። ምንም አይገናኝም። በሁሉም ላይ፣ በስፖርት ላይ፣ በሌላ ሌላ ስራ ላይ፣ በሁሉም ላይ አቴንሽን አልተሰጠም። እና እኔ በቃ ወደዚህ ሲጠይቅ ሰዎቹ ሲጠይቅ ዝም አሉኝ። ወደ ሀገሬ መግባት ስለምፈልግ እዛን ጊዜ ለውጥ መጣ ስለተባለ እኔም እንደ አንድ ዜጋ እንደ አንድ ኢትዮጵያዊ ወደ ሀገሬ መግባት ስለፈለግኩት አልተሳካኝም። እሱ ራሱ ወደ ሀገር ለመመጣት አንድ ዓመት ነው የጠበቅኩት ፕሮሰሱ ማለት ነው። አንድ ዓመት ሙሉ ፕሮሰስ አድርጌ አንድ ዓመት ሙሉ እንደዚህ ቪዛ ምናምን ምናምን ብዙ ቆይቼ በቃ ተስፋ ቆይቼ ነው ወደ ሀገሬ የመጣው ማለት ነው። ከዛ ሲመጣ እኔ ቶኪዮ ኦሎምፒክ ለመሳተፍ ነው ጎሌ ማለት ነው። እንደ ድንገት ደራርቱ ኮንታክት አድርጌ ደራርቱ ሁሉም ነገር አመቻቸት እንደዚህ በኤምባሲ በኩል ፕሌን በኩል ሁሉም ነገር እሷ አመቻችትና አንዳንድ ኤምባሲ ውስጥ የሚሰሩ ሰዎች ከአሜሪካም እዛ ያሉ የብራዚል የኢትዮጵያ ኤምባሲ እዛ ያሉ የሆነ ነገር አመቻቹና ወደ ሀገር ተመለስኩ ማለት ነው። ስመለስ እኔ እንደመጣው ወደ ትሬኒንግ ገባው። እዛም ትሬኒንግ አላቆምኩም። ብዙም አልከበደኝም። ትንሽ ብቻ አንድ ስድስት ወር ሰባት ወር ትንሽ አየር ሲለቀይ ተቀያየረኝ ከበደኝ ትሬኒንግ መጣው እና ለቶኪዮ ኦሎምፒክ ደረስኩ ማለት ነው። እንግዲህ ቶኪዮ ለአንድ ወር ምናምን ራሱ አይቀርም ለቶኪዮ ኦሎምፒክ ደረስኩ። አሁን ለቶኪዮ ኦሎምፒክ ዝግጅት ላይ ነኝ ማለት ነው።
እንግዲህ ታምሩ ያን ሁሉ ፈተና አልፈህ ዳግም ለቶኪዮ ፓራኦሎምፒክ ውድድር መድረስህ በረታሽ ነገር ነው። መልካም እድል እንዲገጥምህም እንመኝልሃለን። ከመላእክታችን በፊት ኢትዮጵያ ውስጥ በርካታ የአካል ጉዳተኞች አሉ። እንዲሁ በስፖርቱ ዓለም እንዳንተ እንዲሳካላቸው ምን አይነት ድጋፍ ነው ሊደረግላቸው የሚገባው?
አሁን እንደ ስፖርት ተወሰነው ለምሳሌ የኢትዮጵያ ፓራኦሎምፒክ ኮሚቴ እራሱ የቻለ ባጀት የለም። አሁን እንደ ሌላ ሀገር አይደለም። አሁን እኔ ለምሳሌ ቢሆን ብራዚል 2 ዓመት ነው ፓራኦሎምፒክ አካዳሚ ውስጥ ከነሱ ልጆች ከነሱ የናሽናል ቲም ውስጥ ነው የሰራሁት እና አንድ የኢኮኖሚ ችግር አለ ኢትዮጵያ ውስጥ እሱ እረዳለሁ። የኢኮኖሚ ችግር ቢኖር እንደዚህ በፍራስነት ልጅነት ማኖር የለበትም። አሁን የተለያየ ስፖርት አለ፣ ቴኳንዶ አለ፣ ዋና አለ፣ አትሌቲክስ አለ፣ ፉትቦል አለ። ይሄ ሁሉ የተለያየ ስፖርት ነው ኢትዮጵያ ውስጥ ነው የሚሰራ። ግን ለአካል ጉዳተኛ ለፓራኦሎምፒክ የሚሰጥ ትኩረትና እነሱ የሚሰጥ ትኩረት አይደለም። ለምሳሌ ሌላ ይቅርና አሁን የልምምድ ቱታ የልምምድ ጫማ ራሱ ለእነሱ ስሰጥ ለእኛ አይሰጥም። በልን ስንት መከራ በስንት ለመና ነው እኛ ለእኛ የምንሰጠው በኦሎምፒክ ኮሚቴ ጠይቀን። እንደዚህ የክለብ በክለብ ደረጃ የክለብ ደረጃ በፓራኦሎምፒክ ኢትዮጵያ ውስጥ ክለብ የለውም። 4 ዓመት ጠብቀን ኦሎምፒክ እንሳተፋለን እንጂ እንደ ሌላ አትሌቲክስ ማናጀር የለም፣ ክለብ የለም። እንደዚህ የተለያየ ውድድር አንሄድም። የተለያየ ውድድር አለ። አሁን ፓራኦሎምፒክ እንደ ዓለም በጣም ፖፑላር ነው። በጣም ኢትዮጵያ ላይ አልተሰራም። በጣም ብዙ ብዙ ነገር ይቀራል። አሁን እኔ ሪዮ ላይ ሜዳሊያ ብር ሜዳሊያ ያመጣሁት በኔ ሽታት ነው እንጂ ወርቅ ነበር የኔ። እኔ ፕሮቴስት ሲያደርግ ነው ልጅ የገባው ቪዲዮ ካየ ነው እና ሳይሰራ ይሄ ውጤት ከመጣ በጣም እንደ ሌላ ስፖርት ደግሞ ፓራኦሎምፒክ ላይ ቢሰሩ ኑሮ ኢትዮጵያ በፓራኦሎምፒክ እንደ አትሌቲክስ ትታወቃለች ማለት ነው። ብዙ ነገሮች የሚቀሩ አሉ። አሁን ደግሞ እሱ አይደገምም። ይሄ ቶኪዮ ላይ ያጣዎቹ ነገሮች ብርም እኔ ሪካርድም ያጣውና ብዙ ነገሮች ያጣው እሱን ለማመለስ ነው። እኔ ይፋ እና በጣም ልዩነት አለ፣ ሰፊ ልዩነት አለ። ሪስፔክት እንኳን የለም እኮ ኢትዮጵያ ውስጥ። አሁን አካል ጉዳተኛ ላይ እንደፈለክ ነው ከሌላው ሁሉ ነው የሚታየው። የፈረመችው ኢትዮጵያ የሌላ ሀገር የአሜሪካ ካናዳ ምናምን የሚተገበሩት ህግ ነው የሚተገበሩት፣ ግን ስራ ላይ የለም ዜሮ። እና እኛ በጣም እየተጎዳን ነው። ምንም አናገኝም። 4 ዓመት ጠብቀን ብቻ ውድድር ነው። 4 ዓመት ማለት እኮ ብዙ ነገር የሚሰራ አመት ነው። ልዩነት አለ እሱ ላይ ቢሰራ። ግን ኢትዮጵያ እንደሌላ እንደማንኛውም ሀገር በፓራኦሎምፒክ በጣም ሀይ ትሆናለች፣ ነጥብ ይመጣል፣ ብዙ ነገሮች ይመጣ ይችላሉ ማለት ነው።
እጅግ በጣም አመሰግናለሁ። አትሌት ታምሩ ከፍ ያለው የሪዮ ፓራኦሎምፒክ በ1500 ሜትር የብር ሜዳሊያ ባለድል ነበርክ። ለነበረን ቆይታ በአድማጮች ስም በድጋሚ አመሰግናለሁ። መልካም ቀን ይሁንልህ።
እኔም አመሰግናለሁ። በጣም አመሰግናለሁ ስለጠየቃችሁኝ ፈልጋችሁ። በጣም በጣም አመሰግናለሁ።
ከአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የእሁድ ምሽት ዝግጅት ነው እየተከታተላችሁ ያላችሁት። ወደ ተከታዩ ዘገባ እንለፍ። የአሜሪካ ተፈጥሮና አስተዳደሯ በተባበሩት የአሜሪካ ግዛቶችና በፌዴራል መንግስቱ መካከል ያለውን የአስተዳደር ግንኙነት የሚቃኝ ዝግጅት ነው። ሰለሞን አባተን ያሰናዳው።
የተባበሩት የአሜሪካ ግዛቶች ወይም ክልሎች ወይም ስቴቶች ዩናይትድ ስቴትስ ኦፍ አሜሪካ ፌደራል ፕሬዚደንታዊ ህገ መንግስታዊ ሪፐብሊክ ነው። በኢትዮጵያ የዘመን አቆጣጠር በዕለተ ሐሙስ ሰኔ 27 1768 ዓ.ም የታወጀ የ245 ዓመት ጎልማሳ ሪፐብሊክ የዘንድሮውን የልደት በዓሉን ያከበረው እሁድ ሰኔ 27 2013 ዓመተ ምህረት ነው። ወደ ሪፐብሊኩ መስተጋብሮች ስንዘልቅ ነገር ለማያያዝ ከአሜሪካ ውጭ ላለ አድማጭም ለመረዳት ቀለል ይል ዘንድ እስኪ ከአጠቃላይ አጽመ ቁመናው መረጃና ትንታኔ እንነሳ። በዚህ ዝግጅት ውስጥ ተለይቶ እስካልተነገረ ጊዜ የሚጠቀሰው በአውሮፓ የዘመን አቆጣጠር ነው። ዩናይትድ ስቴትስን ታላቋ ብሪታንያ ቅኝ እየተላቀቁ መሰረቷን ያኖሩና ያጸኑ 13 ግዛቶች ናቸው። እነዚህ ግዛቶች ወይም ስቴቶች በኢትዮጵያ አቻ አጠራር ክልላዊ መንግስታት የህብረቱን ማቋቋሚያ የነጻነት አዋጅ ተቀላቅለዋል። ዴላዌር ቀዳሚዋ ሆና በኢትዮጵያ የዘመን አቆጣጠር ቅዳሜ ሰኔ 14 1780 ዓ.ም ወይም በአውሮፓ ጁን 21 1788 ዓ.ም ጸድቆ ዛሬም እጅግ ብርቱና ጽኑ የሆነውን ህገ መንግስት ዲሴምበር 7 1787 ዓ.ም ተቀበለች። ከዚያም በጥቂት ቀናትና ወራት ውስጥ ፔንሲልቬኒያ፣ ኒው ጀርሲ፣ ጆርጂያ፣ ኮኔክቲከት፣ ማሳቹሴትስ፣ ሜሪላንድ፣ ሳውት ወይም ደቡብ ካሮላይና፣ ኒው ሃምፕሻየር፣ ቨርጂኒያ፣ ኒውዮርክ፣ ኖርት ወይም ሰሜን ካሮላይና፣ ሮድ አይላንድ እንዳስተላለፋቸው የህገ መንግስቱን ረቂቅ በየጉባኤያቸው እያጸደቁና መቀበላቸውን እያረጋገጡ ባለ 13 አባል ክልላዊ መንግስታት ህብረታቸውን አጸኑ። ዛሬ ዩናይትድ ስቴትስ ባለ 50 ክልላዊ መንግስታት ፌዴራል ሪፐብሊክ ነች። ፌዴሬሽኑ ህገ መንግስታዊ መሰረት መያዙ ከተረጋገጠ በኋላ ከማርች 1791 ዓመተ ምህረት እስከ ኦገስት 1959 ዓመተ ምህረት እስከ ዛሬ 62 ዓመት በዘለቀ አንድ አሜሪካዊ ሀገር የማዋቀር ሂደት ቀሪዎቹ 37 ስቴቶች ተቀላቅለዋል። ቨርሞንት፣ ኬንተኪ፣ ቴነሲ፣ ኦሃዮ፣ ሉዊዚያና፣ ኢንዲያና፣ ሚሲሲፒ፣ ኢሊኖይ፣ አላባማ፣ ሜን፣ ሚዙሪ፣ አርካንሳ፣ ሚሽጋን፣ ፍሎሪዳ፣ ቴክሳስ፣ አዮዋ፣ ዊስካንሰን፣ ካሊፎርኒያ፣ ሚኒሶታ፣ ኦሬገን፣ ካንሳስ፣ ዌስት ወይም ምዕራብ ቨርጂኒያ፣ ኔቫዳ፣ ኔብራስካ፣ ኮሎራዶ፣ ኖርት ወይም ሰሜን ዳኮታ፣ ሳውስ ወይም ደቡብ ዳኮታ፣ ሞንታና፣ ዋሽንግተን መናገሻይቱ አይደለችም፣ አይዳሆ፣ ዋዮሚንግ፣ ዩታ፣ ኦክላሆማ፣ ኒው ሜክሲኮ፣ አሪዞና፣ አላስካ፣ ሃዋይ ናቸው ዛሬ በዩናይትድ ስቴትስ ባንዲራ ላይ በግራ የላይ ጠርዝ በሰማያዊ መደብ በሰፈሩ 50 ከዋክብት የሚመሰሉ የዩናይትድ ስቴትስ 50 ክልላዊ መንግስታት ወይም ስቴቶች። መስራቾቹ 13 መንግስታት በባንዲራው መደብ ላይ በ13 ቀይና ነጭ አግድም መስመሮች ተመስለዋል። በዓለም በግዝፈቱ ሶስተኛ ወይም አራተኛ እንደሆነ የሚነገርለት የዩናይትድ ስቴትስ ግዛት በ9.8 ሚሊዮን ካሬ ኪሎ ሜትር ላይ ከምስራቅ አትላንቲክ ውቅያኖስ እስከ ምዕራብ ፓሲፊክ ውቅያኖስ የተንሰራፋና በሰሜን ከካናዳ፣ በደቡብ ከሜክሲኮ እንዲሁም በአላስካ በኩል ከሩሲያና ካሪቢያን አካባቢ ከኪዩባና ከባሃማስ ጋር የሚዋሰን ሀገር ነው። ይህ ሪፐብሊክ ከ50ዎቹ አቻ ስቴቶች በተጨማሪ የፌዴራሉን መንግስት መናገሻ ዋሽንግተን ዲስትሪክት ኦፍ ኮሎምቢያን ወይም በአጽህሮት ዲሲ የክልላዊ መንግስትነት ቁመና የሌላቸውን አምስት አስተዳደራዊ ግዛቶች ወይም ቴሪቶሪስ ይባላሉ። አሜሪካን ሳሞዋ በደቡብ ፓሲፊክ፣ ጎዋም በሰሜን ፓሲፊክ፣ ሰሜን ማሪያና ደሴቶች በሰሜን ፓሲፊክ፣ ፖርቶሪኮ በካሪቢያን ሰሜን አትላንቲክ፣ እንዲሁም ዩኤስ ቨርጂን አይላንድስ ወይም ደሴቶችን በካሪቢያን ሰሜን አትላንቲክ ያቀፈ ግዙፍ ሀገር ነው። የዩናይትድ ስቴትስ ፌዴራል መንግስት በተጨማሪም እውቅና ያላቸው 574 ነባሮቹ ነዋሪዎች ወይም ኢንዲያን አሜሪካን ጎሳዎች የሰፈሩባቸው 326 የኢንዲያን ጥብቅ ግዛቶችን ለእነርሱ ሲባል በፌዴራል ደረጃ በሚንቀሳቀሰው የኢንዲያን ጉዳዮች ቢሮ አማካይነት ይቃኛል። ጥብቅ ግዛቶቹ ተጠሪነታቸው ለያሉባቸው ስቴቶች ሳይሆን በዚያ ኢንዲያን አፌርስ ቢሮ አማካኝነት በቀጥታ ለፌዴራሉ መንግስት ነው። በዚህ ሁኔታ የተደራጀው የዩናይትድ ስቴትስ መንግስት የሚያስተዳድረው በብዛቱ በዓለም ሶስተኛ የሆነው 331 ሚሊዮን ህዝብ የዓለም ህዝቦች ቋንቋዎችና ባህሎች እንኩሮ ነው። በአሜሪካ ከአንዱ ስር የማይመዘዝበት የዓለም ጥግ የለም። ከህዝቧ ከ76 ከመቶ በላይ ፈረንጅ ነው። 13 ተኩል ከመቶ ጥቁር ነው። ወደ 6 ከመቶ የሚሆነው የእስያ ዝርያ ወደ 3 ከመቶ የሚጠጋው የተቀላቀለ 1.3 ከመቶ ነባር አሜሪካውያን ናቸው። ከአጠቃላይ ህዝብ 18.5 ከመቶ የሚሆነው ራሱን ሂስፓኒክ ወይም ላቲኖ ብሎ የሚገልጽ ነው። ዝንቅ አሜሪካ ይህንን ግዙፍና ልዕለ ኃያል ፌደራል ፕሬዝዳንታዊ ህገ መንግስታዊ ሪፐብሊክ ዛሬ እየመሩ ያሉት አስፈላጊ ሲሆን እንደ መተካካታቸው ቀደም ተከተል ፕሬዝዳንቱ ጆዜፍ ባይደን፣ ምክትል ፕሬዝዳንት ካማላ ሃሪስ የመጀመሪያዋ ሴት ምክትል ፕሬዝዳንት ናቸው። የመጀመሪያዋ ጥቁር ምክትል ፕሬዝዳንት ናቸው። የተወካዮች ምክር ቤቱ አፈ ጉባኤ ናንሲ ፔሎሲ የመጀመሪያዋ ሴት አፈ ጉባኤ እና የጠቅላይ ፍርድ ቤቱ ዋና ዳኛ ጃን ሮበርትስ ናቸው። እንግዲህ እንዲያው በወፍ በረር ዩናይትድ ስቴትስ ወይም በተለምዶ አሜሪካ የምትባለው ሀገር በጥቂቱ ጠጋ ብለው ቢያዩዋት እንዲህ አይነት መዋቅር ያላት መሆኗን ካስተዋልን ለመሆኑ እንደምን ይሆን የምትግባባውና አንድ ሆና የቁምና የጎን ተዋረድና ግንኙነቶቿን ጠብቃ የምትኖረው የምትተነፍሰው የምትንቀሳቀሰው ብሎ መጠየቅ የተፈጠረ ነው። አሁን ቀደም ሲል በሌላ ርዕሰ ጉዳይ ጋብዣቸው ወደ ነበረ ወደ ፕሮፌሰር አድኖ አዲስ ልመለስ ግድ ሆነብኝ። እርሳቸው የዚህ የአሜሪካ ተፈጥሮ አስተዳደሯና የውስጥም የውጭም መርሆቿ ሊቅ ናቸውና የፖለቲካ ሳይንስና የዓለም አቀፍ ጉዳዮች ባለሙያው ዶክተር አድኖ በኒው ኦርሊያንሱ ቱሌን ዩኒቨርሲቲ ያስተምራሉ። እንዲህ አሉኝ። አየህ ከህገ መንግስቱን እንነሳ።
እንግዲህ ከሌሎች ዩሮፒያን ሀገሮች ከሌሎችም ሀገሮች ሲወዳደር የአሜሪካ ሀገር እንግዲህ ብዙ ዘመን አልኖረም። 200 ዓመት ትንሽ ማለት ይላል። ቀላል አይደለም። ግን ሲወዳደር እንግዲህ ብዙ ዘመን የኖሩ ሀገሮች አሉ። ህገ መንግስቱ የአሜሪካ ግን በፌዴራሊዝም ወቃቀር ሲወዳደርና ሲመዘን የበሰለ ነው። ቆይቷ
አንጋፋ ማለት ይቻላል።
አዎ አንጋፋ ነው። ቆይቷ እንግዲህ መጀመሪያ ፌዴራል አወቃቀሩን እንደዚህ አጠማምሮና አያይዞ ያቀረበ ህገ መንግስት የአሜሪካ ነው። ፌዴራሊዝም ከዚያ በፊት አልነበርም ማለት አይደለም፣ ነበር። ግን እንደዚህ አጣምሮ የህግ ደንጋጊውን፣ የህግ አስከባሪውን፣ የህግ ተርጓሚውን፣ የክፍሎችና የፌዴራል መንግስቱን አወቃቀር በደንብ አገጣጥሞ ያመጣ ህገ መንግስት የአሜሪካ ህገ መንግስት እና በዚያ በኩል እንግዲህ ብዙ ህገ መንግስቶችን አርአያ ሆኗል ብዬ እገምታለሁ። እንዲያውም እንደዚያ ነው። የመጀመሪያው ነው የአሜሪካ ህገ መንግስት ዊ ዘ ፒፕል፣ እኛ የአሜሪካ ህዝብ ብሎ የጀመረ እሱን ዊ ዘ ፒፕል። አሁን እያንዳንዱ ህገ መንግስት እንደዚያ ነው የሚጀምር ዊ ዘ ፒፕል፣ እኛ የገሌ ህዝብ ብሎ ነው የሚጀምር እና ህገ መንግስቶችን ተመልክተው አርያ ወስደዋል ላሉ ሀገሮች ህገ መንግስቶች።
በዚህ መነሻ ሀሳብና በግዛቲቱ ውስጥ ያሉ ዜጎችንና ማህበረሰቦችን በማቀራረብና በማስተሳሰር መሰረት ላይ የቆመው የዩናይትድ ስቴትስ መንግስት ስሙ እንደሚናገረው 50ዎቹ ነጻ ስቴቶች ወይም ግዛቶች የፈጠሩት ህብረት ነው። ተደራራቢ እርከኖች የስልጣን ክፍፍል የሚሰራው የዩናይትድ ስቴትስ መንግስት በፌደራል ወይም በብሔራዊ ደረጃና በስቴቶች ወይም በክልሎች የተከፋፈሉ አንዳንዴም የጋራ ጥቅሞችን የሚጋሩባቸው ስልጣኖችና አካባቢዎች ተደንግገውላቸዋል። ይህ የፌደራል መንግስቱና የግዛቶቹ ግንኙነት ወጥነት፣ መናበብና ብሔራዊ ግዴታን ከክልላዊ ኃላፊነት ጋር አጣጥሞና አቻችሎ እንደ አንድ ሀገር ለመንቀሳቀስ በእያንዳንዱ አሜሪካዊ ዜጋ ውስጥ እንዲሰርጽ ተደርጎ የተሰራና የሰረጸም ህገ መንግስታዊ ማንነት አለ። ፕሮፌሰር አድኖ ማብራሪያ አላቸው።
በቅድሚያ ወደዛ ለመዝለቅ አንድ ባዕዳንን መፍጠር ራስን እንደ ማጥፊያ ውል ብለው እርሶ የጻፉት ጽሑፍ አለ። ይሄ ጽሑፍ ዌብ ላይ ይገኛል። ኢንተርኔት ላይ ይገኛል። The Making of Strangers, The Ethiopian Constitution as a Suicide Pact የሚል ነው። በርግጥ አሁን ስለ ኢትዮጵያ ህገ መንግስት ወይም በአጠቃላይ ስለ ዩናይትድ ስቴትስ ህገ መንግስት ወይም ስለ ህገ መንግስት ለመነጋገር ባይሆንም ይሄ ርዕሳችን በብዙ መንገድ ምናልባት እዚህ ምዛም ሊጠቀስ ይችላልና በዚሁ ጽሑፎ ውስጥ ህገ መንግስቶች ዜጎችን መበተኛ ሳይሆኑ ማስተሳሰሪያ እንዲሆኑ ይታሰባል ወይም ናቸው ብለው ያኖሩት አረፍተ ነገር አለ። Constitutions are supposed to bind citizens together, not drive them apart. ምን ለማለት ፈልገው ነው ይሄንን ሐሳብ የሰነዘሩት ፕሮፌሰር?
እሺ ስለጋበዛችሁኝ ለዚህ ቃለ ጠይቅ መልስ እንድሰጥ አመሰግናለሁ። እንደዚያ ማለት የህገ መንግስቶች ሲዋቀሩ ህዝብን ለማገናኘትና ወደፊት አንድ እንሆናለን ብሎ ለመስራት የሚያነሳሳ ነው። ህዝብን መሰብሰቢያ ነው ህገ መንግስት። ይህ ማለት እንግዲህ ምንድነው? አንድ ዓለም አለን፣ አንድ ሀገር ነን ብሎንጀር ነው እንግዲህ የሚያዋቅረው ህገ መንግስት በአጠቃላይ ማለት ነው።
የኢትዮጵያ ህገ መንግስት ግን
በተለያየ ጎዳና ከፋፈለው ህዝቡን። እንዲያውም የአገዛዙ ስልጣን የኢትዮጵያ ሳይሆን የብሔሮችና ብሔረሰቦችና የሰዎች ስልጣን ነው ብሎ
የደነገጋ
እና ያንን ማለት የፈለግኩት ምንድን ነው የጠቅላላ የህገ መንግስት አወቃቀር ህዝብን ማቀራረብና ማስተሳሰር ማጣመ ሰዎች ህገ መንግስት ግን መለያየት ሆነ። ማነህ? ከየት መጣህ? ዘሮች ምንድናቸው? ምን ቋንቋ ትናገራለህ? ብሎ ተከፋፍሎ አስቀመጣቸው። ያ ተከፋፍሎ የተቀመጡበት ሁኔታ ደግሞ መከፋፈላቸውን የሚያጠናክር ሆነ። ህገ መንግስቶች በአጠቃላይ መለያየትን ያለዝባሉ። በጣም ትልቅ መለያየት ካለ እያለዘቡ እያለሰለሱ ይሄዳሉ፣ አንድ ነን ብሎ እስከሚያምን ድረስ። የኢትዮጵያ የህገ መንግስት አወቃቀር ግን ተዛምዶ የኖረውን ጎረቤቱን ልዩ ነን፣ አንገናኝም፣ የተለያየ ታሪክ ነው ያለን የሚለው እያጸናው እንጂ የሄደ እያለሰለሰው አይደለም ለማለት ነው። የሁሉ ህገ መንግስት እኛ የገሌ ህዝብ ብሎ ነው የሚጀምር። አንድ ህዝብ ነው። እኛ የናይጄሪያ ህዝብ፣ እኛ የህንድ ህዝብ፣ እኛ የአሜሪካ ህዝብ ብሎ ነው የሚደረድር። የኢትዮጵያው ግን እኛ የኢትዮጵያ ህዝቦች፣ እኛ የኢትዮጵያ ብሔረሰቦች፣ እኛ የኢትዮጵያ ብሔሮች ህዝቦች ብሎ አንድ ህዝብ ሳይሆን የተለያየ ህዝብ አድርጎ ነው የሚያቀርበው። እንግዲህ ህገ መንግስቶች ምንድን ነው ለማድረግ የሚፈልጉ? የተለያየውን ህዝብ አንድ ህዝብ ማድረግ ነው። ለዚህ ነው እኛ የገሌ ህዝብ ነው የሚጀምሩ። ዊ ዘ ፒፕል ነው እንጂ ዊ ዘ ፒፕልስ አይሉም። የኢትዮጵያ ህገ መንግስት ነው እንደሱ የሚል። ሌላ ህገ መንግስት የለም። ትንሽ ይቀርባል የሚባለው ቦዝኒያ ሄርዜጎቪና ነው። እሱም ቢሆን ኢትዮጵያ ይለያል። ሌሎቹ ይሄ ፕሪያምብል መንደርደሪያ ያላቸው ህገ መንግስቶች ሲጀምሩ ሁልጊዜ እኛ የገሌ ህዝብ ብሎ ነው እንጂ ብሎ ህዝቦች አይሉ። አንድ ህዝብ ሆነን ለመሄድ ነው ፍላጎታችን በዚህ ህገ መንግስት እናሳየው ብሎ ለመጀመር ነው። የኢትዮጵያው እንደሱ አይደለም። የተለያዩ ህዝቦች፣ የተለያዩ ብሔሮች፣ የተለያዩ ብሔረሰቦች ብሎ ነው የሚጀምር።
ሁሉም ነገር ታዲያ ከጠነከረ የዜግነት ስሜትና ከሀገር ጋር ከመተሳሰር ይነሳል። ወደ ፕሮፌሰር አድኖ ልመለስ። ይቀጥላል።
ዝግጅቶቻችንን በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voanews ማግኘት ይቻላል። በትዊተር #voanews ብላችሁ ተከተሉን፣ ተነጋገሩ፣ ተወያዩ። horn@voanews.com ላይ አስተያየቶቻችሁን ጻፉልን። ለሞባይል ስልኮቻችሁ፣ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። አየር ላይ በአጭር ሞገድ በ22 በ25ና በ31 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ነው የምንገኘው። ያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። ወደ ተከታዩ መሰናዶ ከመሸጋገራችን በፊት በሙዚቃ እረፍት እናድርግ። እዮ መኮንን
Yeah.
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የአማርኛ ቋንቋ አገልግሎት ነው። ላለፉት 20 ዓመታት በመድረክ ቲያትር፣ በቴሌቪዥንና ራዲዮ ድራማዎች ዘርፍ ከደመቁ ትጉህ ከያኒያን መካከል አንዱ ነው። የዛሬ ምሽት እንግዳችን ፍቃዱ ከበደ፣ የአጫጭር ወጎች ጸሐፊ፣ በቲያትር ፍቅር ለወደቁ ወጣቶች ደግሞ የሙያ መምህርም ነው። በዘርፉ ለነበረው አበርክቶ ከሰሞኑ የኢፌዴሪ ባህልና ቱሪዝም ሚኒስቴር ሐምሌ 12 2013 ዓ.ም ተመረስ ባዘጋጀው የምስጋናና ሽልማት ስነ ስርዓት ላይ ለክብር ከበቁት የኪነ ጥበብ ሰዎች መካከልም አንዱ ሆኗል። በስራውና ተያያዥ ጉዳዮች ላይ ከሀብታሙ ስዩም ጋር ቀጣይ ቆይታ አድርጓል።
የተማረ የተገናበረ 12ኛ ክፍልን ቱ ፖይንት ፋስቶ የበቃ
ያለረፍት ቲያትሮችን አከታትሎ ከሚሰሩ ትጉህ ተዋንያን መካከል አንዱ ነው። የፊልምና የተከታታይ ድራማ ስራዎች ላይም በተደጋጋሚ ትታያለህ። ለብሳቸው የምትጫወታቸው ገጸ ባህሪያት ሳይጣረሱብህም ወይ? ሁሉም መድረክ የሚፈልገውን ብቃት ስለማምጣት የምታደርገው ልዩ ዝግጅት አለ ወይ?
በደንብ ነው ማብቃቃው። ለምሳሌ ወቅቱ ላይ ሐሙስ የኮከቡ ሰው የሚል ነፍሱን የማርጋሽ ዓለሙ ገብረአብ የተረጎመው ጀርመናዊ ደራሲ ዳግማዊ ፈይሳ ያዘጋጀው አማኑኤል ሀብታሙ፣ መስከረም አበራና እኔ ፍቃዱ ከበደ የምንጫወትበት እንዲሁም እንዳለ ብርሃኑ የሚጫወቱበት ቲያትር እሰራለሁ ሐሙስ። ከእንደገና ደግሞ እሁድ ባቢሎን በሳሎን ለረጅም ዓመት የታየ ድነ ክፍል የደረሰውና ተስፋዬ ገብረሃና ያዘጋጀው ባቢሎን በሳሎን የሚባለው ቲያትር አለማየሁ ታደሰ፣ ሉሊ አሻጋሪ፣ እንጸተ ታደሰ፣ ፍቃዱ ከበደ፣ ስናፍቅሽ ተስፋዬ፣ ራይል ተሾመ፣ ዳንኤል ተገኝ፣ ጌታቸው ስለሺ፣ ሰላማዊት በዛብህ እነዚህ የሚጫወቱበትን ቲያትር እጫወታለሁ። ከኮሮና በፊት ደግሞ ሀገር ፍቅር፣ ከመጋረጃ በስተጀርባ፣ ገራገር የተለያዩ ቲያትሮችን እጫወት ነበር። ይህን ማድረግበት ምክንያት አብትዬ ምንድን ነው? በደንብ ወድጄው ነው የምጫወተው። እውነት ለመናገር ቢኒያም ወርቁ የዛሬ ምናምን ዓመት 51 ቀበሌ ቄራ አካባቢ ያሉ ትልልቅ አዳራሾችን ሲያሰለጥነን ወደን የሄድ ነው። ሌላ ፊልም፣ የቴሌቪዥን ድራማ፣ የሬዲዮ ድራማ አልነበረም፣ ቲያትር ነበር። ቲያትርን ወድጄ ስለምሰራ ለቲያትር ተሰጥቼ ነው። ለዚህም ነው አሁን ለምሳሌ ቲያትር ሰርተ ቤት ላይ ኖር ይችላል፣ መኪና ላይ ኖር ይችላል፣ የተለያየ ነገር ላይ ኖር ይችላል፣ ግን ደስታ አለ። ቤተሰብን ልትበድል ትችላል። ልጆች በፈለጉበት ደረጃ ተቀማጥለው ምናምን ላያድጉ ይችላሉ፣ ግን ደስ የሚል ኢትዮጵያዊ አስተዳደግ ለማሳደግ ዲሲፕሊን ሆኖ እንዲኖሩ ለማድረግ በንባቡ በተለያዩ ነገር የታነጸ ባህላቸውን የሚያውቁ ልጆች ለማድረግ ጥረት ታደርጋለህ። ሌላው ደግሞ እውነት ለመናገር ቢዚ ነኝ ካላልክ በስተቀር ይቻላል። ማመቻቸት ላድርገው ካልክ የማታደርገው ምንም ነገር የለም። ስለዚህ ቲያትሮቹን ስሰራ በፕሮግራም እሰራለሁ። በነገራችን ላይ ቀልድ አላውቅም። በቀጠርከኝ ሰዓት እመጣለሁ። ልጆቼን ምናምን አይተሃል። በነገራችን ላይ ልጆቹን ሳሰራን የተለየ ነገር ተጠቅሜ ሳይሆን ይህን አርት እኔ ስሰራ በደንብ ተሰቃይቼ በደንብ ብዙ ሰዎች አሰቃይተውኝ አዳራሽ ተከልክዬ ቆሻሻ ቦታ ሰርቼን የመጣሁት። ስለዚህ እኔ የምወደውን ሙያ ደግሞ የሆኑ ልጆች መጥተው ሲወዱልኝ ወድጄ ሳይሆን በግዴ ተቸግሬ ማስተምራለሁ። ስለዚህ ልጆቹ እንዲያውቁ ማወቅ ብቻ ሳይሆን ከእኔ የተሻለ እውቀት እንዲኖራቸው ፍቃዱ ተማሪዎቹ በለጡት ካልተባለ እኔ አላስተማርኩም። ሁሌ ተኮፍሼ ሁሌ እኔን አንደኛ አድርጌ መሆን አልፈልግም። ድብና አድርገው ካልበለጡኝ እኔ የመጨረሻ ነው አስተማሪ አንዱ ነኝ። ስለዚህ ሰዓቴን በአግባቡ እጠቀማለሁ።
እንኳን ለምን የላቅቂታ ያገባኝ በዚህም በዚያም ብሎ ያብላልኝ። ስማ ተፊ፣ በዛ ላይ ደግሞ አድናቆት ውስጥ አቤት አድናቆት፣ እንዴት ደስ ይላል። ነሲቡ መስፍን አሰብከው፣ ነሲቡ ድንቅ ጋዜጠኛ፣ ነሲቡ የፕላኔታችን ምርጥ ጋዜጠኛ። አቤት አድናቆቱ እንዴት ደስ እንደሚል ከ
በሰው ጽሁፍ
ያው እንግዲህ ሰው ባለው ነው እንግዲህ
ቲያትር ሀብታም የማይኮንበት የጥበብ ዘርፍ ነው ይባላል። ፍቃዱን ለአመታት ከዚህ የጥበብ ዘርፍ ጋር አዋዶ ያቆየው ሚስጥር ምንድን ነው?
እኔ መንፈስ ነው የምለው። አሁን ለምሳሌ ባለቤቴ አንዳንዴ ይገርማታል፣ ምንድን ነው ትለኛለች። ለምሳሌ 5 ወር ሙሉ ምንም ገንዘብ ላታገኝ ትችላለህ። አይገርምም? 5 ወር ሙሉ የቤት ኪራይ ላትከፍል፣ 5 ወር ሙሉ ብዙ ነገሮች እሷ ልትሸፍን፣ የቤት ነገር ምናምን ምናምን። ያው መቼም እንደምታውቀው 40 ዓመት 50 ዓመት ምናምን በጥበቡ ላይ ሰራን ያሉት ሰዎች ራሱ ቤት የላቸውም መኪናም የላቸው ምናምን። እና ትትሌ የተውነ ብታየው እላለሁ መንፈስ ነው መንፈስ። በሃይማኖትም ከሄድክ በጣም በጣም ከመንፈሳዊ ህይወት ጋር ይሄዳል። ምክንያቱም ምን መሰለ፣ መድረክ ላይ ሆነ ስካራም ሆነ ሰከረ መጠጥ እየጠጣ የስካርን ቆሻሻነት የስካርን ቤት አፍራሽነት ታሳያለህ። ጫት ቃሚ ሆነ የጫትን ኢየሱስን መጥፎ ነገር የምታሳየው መድረክ ላይ ነው። ልክ አንድ አባት መድረክ ላይ ሆነው ወይ ቤተ መቅደስ ወይ አንድ ሙስሊም የስብከት ቦታ ላይ ሆነው የሆነ ነገር አስተምረው 30 40 ሰው እንደሚመልሱት ቲያትርም የራሱ የሆነ ትልቅ ኃይል አለው እና ከምነግር በላይ መንፈሱ ከባድ ነው። ለዚህም ነው እየተቸገርክ እኔ እኮ ይኸውልህ የዛሬ ምናምን ዓመት እኮ ከሰፈሬ ከቄራ 4 ኪሎ ድረስ እየሄድኩ ቲያትር ማር ነበር። መሄዱ ነው እንደሚገርም። መሳሳል በላ ደግሞ ተመሬ ወደ ቄራ መለሳለሁ። ምናልባት በቀን አንዴ ልትበላ ሁሉ ትችላለህ። ስለዚህ የቲያትር መንፈሱ እጅግ ከባድ ነው። አሁን ለምሳሌ ከዚህ ከእኔ እንግዲህ 20 ዓመት ሆነኝ። ከዚህ ከ10 ዓመት በኋላ ፊልም አለ ምናምን አለ፣ ዩቲዩብ ስራዎች አሉ ምናምን አሉ። ብዙ ልጆች ቤተሰብ ለማስተዳደር ገንዘብ የግድ ስለሚያስፈልግ ምናምን ብለው ቲያትሩን እርግፍ አድርገው ትተውታል። እኔ ግን እኔ አልተውኩትም። ስለዚህ የመንፈሱ ቁርኝት ኦር ደግሞ ሰው ይላል በቃ እኮ ይላል እንደው በቃ አንተ እኮ የተፈጠርከው ለቲያትር ነው ይላል ሰው። ሰው ስላለ ሳይሆን እኔም ለቲያትር የተፈጠርኩ ስለሚመስለኝ ይኸው ቲያትርን የሞጥኝ ብዬ እስካሁን ድረስ አለው እንጂ እውነት ለመናገር ይኸውልህ 25 ብር ነበር በመድረክ ቲያትር ሰርተ 25 ብር አንተ እኮ በቀን 25 ብር በላይም ታወጣለህ። እንደው ለትራንስፖርት ነው ማለት ከዛ 50 ብር ሆነ ከዛ 70 በ10 ምናምን አመት ብቻ። አሁን እኔ ፕሮፌሽናል እንግዲህ በቲያትር ዲፕሎም አግኝቻለሁ፣ በቲያትር ዲግሪ ተምሬ አለው፣ ልምድ አለ። ይሄ ሁሉ ሆኖ አሁን የሚከፈለኝ እኔ በመድረክ 500 ብር ነው። 500 ብር ምንም ነው፣ አሁን ምንም አይገዛም። ግን መንፈሱ በጣም ከባድ ስለሆነ የቲያትር ደስታው ልነግርህ አልችልም። 6 ወር ሙሉ ተለማምደህ 6 ወር ሙሉ በሆነ ነገር ተበሳጭተህ ቲያትሩ የተመረቀ ዕለት ግፍፍ ብሎ ሌላ አዲስ ሰው ትሆናለህ። ስለዚህ መንፈሱ ከባድ ነው።
ናፍቆኛል።
ሌላው ብዙ አድማጮች ያልሰሙት ጉዳይ የቲያትር መምህር መሆንህን ይመስለኛል። ተሰጥኦ ያላቸውን ወጣቶች አሰባስበህ ቲያትር ታስተምራለህ፣ ከታዋቂ ሰዎች ጋር የልምድ ልውውጥ እንዲያደርጉም ታግዛለህ። ይህን ተግባር እንድትፈጽም ያነሳሱ ምክንያቶች ምንድን ናቸው? ተማሪዎችህስ በምን ሁኔታ ላይ ይገኛሉ?
ይህን ያደረገኝ ምን መሰለህ፣ ቄራ 51 ቀበሌ 42 ቀበሌ 43 እንደዚህ የተለያዩ አዳራሾች እኔ ቢኒያም ወርቆ ነው እንግዲህ የኛ ኮች እንለዋለን ሞሪኖ ነው የምንለው በቲያትር በኳሱ ሞሪኖ። ያው በተለያየ ምክንያት እንደሚወጣ እኛ ደግሞ ቢኒያም ለእኛ ቢኒያም ወርቁ አሰልጣኛችን ነው። ቲያትር ያኔ ያስጀመረን ከልጅነት ልጅ እያለን የዛሬ 20 ዓመት ልጅ እያለን እንግዲህ ከትምህርት ቤት ወጥተን ወዲያ ወዲህ ምናምን ስንል እሱን ያስተማረን እና በጣም በስቃይ አልፈናል። እውነት ለመናገር እንዳልኩ ደግሞ ክልል 14 የቲያትር ማር ነበር። የስድስት ቁጥር የትራንስፖርት አንድ ብርና ስሙን ያተን አጥቼ እኔ ከአራት ኪሎ ቄራ እየተመላለስኩ ማር ነበር። ብዙ ስቃዮች ነው ያየሁት። ከዛ እኔ ያለፍኩበትን ሳየው በጣም ከባድ ነው። ከዛ እነዚህ ልጆች ግን ይማሩ ሲመጡ እኔ ደግሞ እግዚአብሔር ጤናው ሰጥቶኝ የሆነች ትንሽዬ የማቃት ነገር ሰጥቶኝ ወደዚህ ስመጣ ያለኝ የሌለኝን ነገር ለመስጠት መሞከረው። ምክንያቱም እነዚህ ልጆች ድንች እንነግድ ወይ ቲማቲም እንነግድ ቃሪያ እንነግድና እናትርፍ ወይ ደግሞ አሁን እንደሚያደርጉት ስግብግብ ነጋዴዎች እናቶቻችንን እናስለቅስ 10 ብር የሚሸጠውን 50 ብር እንሽጥ አይደለም ያሉት። እንወደውን ሙያ ወደውን የመጡት ስለዚህ ያለ የሌለኝን ጊዜ ያለ የሌለኝን ነገር ተዘጋጅቼ ተጠንቅቄ ነው ሄጄ የምሰጠው። ምክንያቱም ያለፍኩበትን ነገር አውቃለሁ። ከእንደገና ደግሞ የቲያትሩን ቅድም ተቀሽላለሁ። ቲያትሩ መንፈስ አቋሉ እንዴት ከባድ እንደሆነ እንዴት ይበላል የወገብህን ማሉን እከክ ብትባል በቃ በጣም ወይ ሰው ካላከከለ በጣም አስቸጋሪ ነው። የቲያትር ህይወት የመድረክ ህይወት በጣም ከባድ ነው። ስለዚህ ስግብግብ ብዬ ነው ያለኝን ለመስጠት። እግዚአብሔር የሰጠኝን ጸጋ በንባብ በትምህርት ያገኘኋትን ከተለያየ ቦታዎች ከጓደኞቼም ከትምህርትም ከመጽሐፍም ያገኘሁትን ነገር ለመስጠት ስግብግብ ብዬ የሚሄደው በዚህ ምክንያት ነው። ከዛ ደግሞ እኔ እድለኛ ሆኜ አብዛኞቹ ስልጠና የሰጧቸው ልጆች ትልልቅ ቦታ ላይ ያሉት አንዳንዶቹ አብዛኞቹ ደግሞ በልጠውኛል። መምህሩ ተማሪዎቹ በለጡት ከተባለ ቆመ ማጨብጨብ አለብህ አንተ። ምክንያቱም እኔ ማስተምረው እንዲበልጡኝ ነው እንዲበልጡኝ ካለበለዚያማ ዝም ብዬ ደሞዝ እንዲከፈለኝ ነው መዳከረው። እና አብዛኞቹ አሪፍ ጻፊዎች ሆነዋል። አብዛኞቹ አሪፍ ተዋናይ ሆነዋል። አብዛኞቹ አሪፍ አዘጋጆች ሆነዋል። ለምሳሌ አላዛር የሚባል ልጅ አለ። አላዛር ሳልልኝ የኔ ተማሪ ነው። ቴድሮስ ሽዋንግዛው፣ ሰላም ተስፋዬ፣ አናን ታሪክ፣ ቃል ኪዳን ጥበቡ፣ አዎ እነዚህ በቃ በጥቂቱ እነዚህ በጣም አሪፍ የሚባሉ ናቸው። ስለዚህ በዚህ ምክንያት ነው
ከተዋናዩ ደራሲውና መምህሩ ፍቃዱ ከበደ ጋር የጀመርነውን ጨዋታ እዚህ ጋር ገታ እናድርግና ሁለት ወጣት ከያንያን እንተዋወቅ። በሚሰጠው የቲያትር ስልጠና ውስጥ ያለፉ በዘርፉ ውስጥ ተስፋ የሚጣልባቸው ከያንያን ናቸው። ሻዊት መኮንንና ቴዎድሮስ ሹዋን ጊዜ ይባላሉ። ስለ መምህራቸው ፍቃዱ ከበደ ጥቂት እንዲነግሩኝ ጠይቂያቸዋለሁ።
በመጀመሪያ እጅግ ስለምወደውና ስለማከብረው ውዱ መምሬ እንዲሁም ወንድሜ ስለፍቃዱ ከበደ እንድናገር እድሉን ስለሰጠኝ ከልብ አመሰግናለሁ። ፍቃዱ ከበደን የምታውቂው ከመቼ ጀምሮ ነው ላልከኝ፣ ከ2000 ዓ.ም ጀምሮ ነው በእኛ አቆጣጠር ማለት ነው። አንድ ተማሪ ለመማር ፍላጎት ካለው የቱንም ያህል ቢያደክሙ የፈጀበትን ጊዜ ፈጅቶበት በቃ በጣም ብቁ ያደርጓል። ምንም አይደክመውም፣ በቃ አይሰለችውም። እንደውም በጣም ነው የሚገርመኝ ይሄ ባህሪ። አንዳንድ ተማሪዎች ሰው ፊት የመቅረብ ፍርሃት ያላቸው የሚፈሩ ልጆች፣ ለምሳሌ እኔ ሰው ፊት ቀርቦ ስሜን እንኳን የመናገር በጣም ፈራ ነበር፣ እርበተበት ነበር። ግን በሱ ከፍተኛውን እርዳታና ጥረት መድረክ ላይ ወጥቼ ለመተወን በቃ ሌላ ዓለም ውስጥ ገብቼ እንድተውን ረድቶኛል። ያ ደግሞ በጣም ለኔም ትልቅ ስኬት ነው፣ ለሱም እርግጠኛ ነኝ። ምክንያቱም ከምን እንዳነሳኝ እንዴት እንዳስተማረኝ ስለሚያውቀው ለሱም ትልቅ ስኬት ነው። ለዛ ደግሞ ከልቤ በጣም አመሰግነዋለሁ። ይሄ ተማሪዎቹ አንባቢ እንድንሆን በጣም ይፈልጋል እና መድረክ ላይ ስራ ስንሰራ መጽሐፍ ገዝቶ በራስ ወጪ ማለት ነው ለብዙ ተማሪ ይሸልማል። ማስቲካ አስታኝክ ምናምን ካየ ምን ይላል መሰለኝ፣ እኔ እኮ መጽሐፍ ገዝቼ የምሸልማችሁ ከልጅ ወተት ላይ ቀንሼ ነው። ማስቲካ ከምታኝኩበት፣ በርገር ከምትበሉበት ለምን መጽሐፍ አትገዙም የሚለን ነገር ሁሌ አይረሳኝም።
ፍቄ የሚገርም ድንቅ አስተማሪ፣ የመልካም ስብዕና ባለቤት የሆነ እና ለሙያው የመጨረሻ ትልቅ ዲሲፕሊን ያለው በወሬ ሳይሆን ፕራክቲካሊ ያየነው ዲሲፕሊን ያለው ሰው ነው። በእውነት የእውነቴን ካወኳቸው የጥበብ ሰዎች ውስጥ በጣም ለኔ ትልቅ ዋጋ ያለው ፍቄ ነው። ከምንም በላይ መጀመሪያ ዲሲፕሊን ያለው ወጣት፣ ሞያ እውቅና ምናምን የምትለው ብዙ ነገር ችሎታ የምትለው ዘግይቶ ይመጣል። ዲሲፕሊንን የመሰለ ነገር ግን የለም ነው የሚለው ሁሌ። የእውነት እኔ አዲስ አበባ ዩኒቨርሲቲም ገብቼ ተምሬያለሁ። ቲያትሪካል አርት ተመርቄ ወጥቻለሁ። እኔ እዛ ያላገኘሁትን ፍቄ ነው በቃ እኔ ከሰራኝም ሰራኝ የምለው ፍቄ ነው። እውነት ለመናገር የማትረሱት ላልከኝ ባጋራ ደስ የሚለኝ የፍቄ ክላስ በየ15 ቀኑ ምናዘጋጀው ፐርፎርም ከማድረግ በዘለለ ደግሞ በጎ አድራጎት ላይ የሚሰራል። ሁሌ እንደዚህ ገንዘብም ይያወጣን ልብስ ጫማ ምናምን ይዘን እንሄዳለን። በህይወት የማረሳው ግን መቄዶንያ ሄደን እዛ የነበሩትን ሰዎች ቲያትር አቅርበንላቸው የተወሰነ ብር አዋተን ጫማ ልብስ ያለንን ሁሉ ነገር ይዘን ሄደን የጠየቅናቸውና በጣም ደስ ብሏቸው ሽማግሌዎቹ አሮቢቶቹ አረጋውያኑ በጣም ደስ ብሏቸው እስቲ እንደዚህ የመጣችሁ ትንሽ እንኳን አዝናኑን በጣም ነው እናመሰግነው ምናም ብለው መርቀውን የሸኙን ጊዜ የእውነት መቼም በህይወት የማረሳው እሱ ትልቁ ጊዜ ነው። አጠቃላይ ከፍቄ ጋር ያሳለፍኩት ጊዜ ገና ከዚህ በኋላ ማሳለፈው በጣም ማደንቀው በጣም የምወደው ሰው ነው ፍቄና በጣም ደስተኛ ነኝ። በጣም እኔ ነገ በጥበብ በቲያትር ትልቅ ቦታ ብደርስ የፍቄ ጋር ያሳለፍኩት ህይወት ነው የሰራኝ ብዬ ነው በልበ ሙሉነት መሰክረው።
ሸዊትና ቴዎድሮስን በአድማጮቼ ስም በእጅጉ አመሰግናለሁ። እንግዲህ ፍቃዱ ግጥም በጠመንጃ የተሰኘ አስቂኝ ወጎችና አጫጭር ታሪኮች ስብስብ መጽሐፍም አሳትመሃል። ሌሎች የሥነ ጽሑፍ ሥራዎችም እንዳሉ አውቃለሁ። የሥነ ጽሑፍ ዝንባሌህ ትወናው ቆሰቆሰው አዲስ ግኝት ነው ወይንስ ወትሮውንም የነበረና ጊዜ የሚጠብቅ ስሜት ነበረ?
ግጥም በጠመንጃ በጣም ቆንጆ ስቶሪ ነች። አንድ ካምፕን ግቢ የሚጠብቅ ዋርድያና ያንዲ ተዋናይ ታሪክ ነው። 18 አጫጭር ልቦለድና የወግ ስብስቦች ናቸው። ቀጣይ ደግሞ 3-4 ሥራዎች ወደፊት እንደ እግዚአብሔር ፍቃድ ይወጣሉ። እንግዲህ አሁንስ ለመናገር እንግዲህ የህትመቱም ነገር የገንዘቡም ነገር ምናምን እንዳለ ነው። ግን በእርግጠኝነት ወደፊት የተጻፉት ሁሉ አሁንም እየተስተካከሉ ነው ይወጣሉ። ይሄን ነገር እውነት ያመጣው ይሄ ከቲያትሩም በፊት ነው። ከቲያትሩም በፊት በጣም ልጅም እያለሁ እጫጭር ነበር። ነፍሷን ይማርና እናቴ ወይዘሮ ፍሬው ጥላውን ይሄ ልጅ እንደው ምንድን ነው እንደው በቃ ቲያትረኛ ነው የሚሆነው ምናምን ትላለች። እቺ ሴትዮ ያማታል እንዴ? እኔ አደገኛ ኳስ ተጫዋች ነው መሆነው፣ ወደፊት ሀገሬን በኳሱ ማስጠራ በፎርቢች በመቀስ ምትጎል ማገባ ልጅ ነኝ። ምንድን ነው ቲያትር ምትለውላለ? ጽሑፉ የመጣው ድንገት ከአርቱ ወይ ከትወናው ምናምን ሳይሆን እንደውም ከትወናው በፊት ብዙ የተሰሩ ነገሮች አሉ። በእርግጥ አሁን አንዳንዶቹን አሁን ከሸልፌ ውስጥ አውጥቼቹን ወረቀት ሰዎቹን ሳያቸው ያስቁኛል የተጻፉትም። ነገር ግን አንዳንዱ ደግሞ ሐሳባቸው በጣም አሪፍ የሆነ ነገሩን እንደ አዲስ እየጻፍኳቸው ናቸው።
ፍቃዱ፣ በቀጣይ ዘመናት ለሚወዱና ለሚያከብሩህ የሥራዎች ተከታዮች ልታበረክታቸው ስላሰብካቸው ሥራዎች ጥቂት እናውራ።
ቀጣይ እንግዲህ ሀብትዬ ካልከው አንድ ስንታየው ታዬ የሚባል ጎበዝ ልጅ አለ። መልት የሚባል ቲያትር አዘጋጅተዋል። ከዛ ጋር ደግሞ እኔ ለብቻዬ የሰራሁት የዛሬ 2 ዓመት አካባቢ የሰራሁት ኮሚቴው የሚል ወደ 11 ካራክተር ይሄ ቲያትር አርትስ ቴሌቪዥን ለረጅም ጊዜ ተላልፏል። እዛ ላይ ያዘጋጀው ስንታየው የሚባል ልጅ አለ። ከሱ ጋር ዳስ ቲዩብ የሚባል አንድ ቲዩብ ከፍተናል። እዛ ላይ በተለያየ ትምህርት ቤቶች የምናስተምራቸውን ነገሮች በዳስ ቲዩብ ላይ መሰረታዊ የትወና ጥበብን ለማስተማር በቅርብ ዝግጅት አድርገናል፣ እያደረግን ነው። ይህንን በዳስ ቲዩብ ላይ እናስተላልፋለን። በእኔ ጋር ደግሞ ለጠየቀኝ ጥያቄ ተከታታይ የሚወጡ ጽሑፎች አሉ፣ ወጎች አሉ። በመጽሐፍም ተከታታይ የሚወጡ በዚሁ በዳስ ቲዩብ ላይ አስተማሪ የሆኑ ሾርት ሙቪዎች አሉ። አሁን ላይ ደግሞ እንግዲህ ቅድም ጠቅሻለሁ፣ በብሔራዊ ቲያትር ሐሙስና እሁድ የኮከብ ሰውና ባቢሎን በሳሎን እየሰራው ነው። ሌላም ደግሞ አፍሮ አካዳሚ የሚባል ፒያሳ አካባቢ በሚገኝ አንድ ትምህርት ቤት ውስጥ ደግሞ የተለያዩ የትወና ፍቅር ያላቸውን ልጆች ደግሞ ትፍት ቀና እያልኩኝ አክቲንግ ክላስ እሰጣለሁ። የተጻፉ በተለይ ደግሞ ባለፈው የኮሮና ዘመን ኮሮና ያው ከቤት አላስወጣንም ነበረ፣ ቁጭ አድርጎን ነበረ። ያን የተጻፉ ቆንጆ ስራዎች አሉ። እነሱን እንግዲህ ተመልካቹ በሚፈልገው መንገድ ለተመልካቹ ለመላክ ለማድረስ ዝግጅት ላይ ይገኛል።
የተከ የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች እነዚህ ነበሩ። ነገ በሰኞ ምሽት መደበኛ ዝግጅታችን እንገናኛለን። ለዛሬ በመላ ባልደረቦቻችን ስም ሰናበታችኋለሁ። ያስተናገድኳችሁ ጽዮን ግርማ ነበርኩ። ሰላም፣ በደህና ደሩ። The top of 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 the top of